የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት
በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ወገን እቁና ማግኘት በጣም ደስ የሚል ስሜት አለው። ለዚህም በጣም አመሰግናለሁ። ግን ዋናው ለተተኪው ትውልድ የስራ ልምዳችንን ማካፈሉ ለእኔ በጣም በጣም ደስ የሚለኝ ነገር ቢኖር እሱ ነው።
ከአሜሪካ ተመልሼ ወደ ኢትዮጵያ በሄድኩ ጊዜ በግራና በቀኝ ትንሽ ካርቶን ወረቀት ያነጠፉ የሚተኙ ልጆች በብዛት ንን አይቼ አገራችን እነኚህ ልጆች በዚህ አይነት ሁኔታ እንዴት ይሄ በጣም ነው ራሴን መታኝ የነበረው። አንድ ነገር ማድረግ አለብኝ ለሀገሬ ብዬ ነበር የተመለስኩት። እና ከዛን ጊዜ ጀምሮ ያው የአጋር መቋቋምን ጀመርኩኝ። በትንሹ የተጀመረው ነገር እያደገ ሄደ።
መስም ብቻውን የተካሄደውን የኢትዮጵያውያን አሜሪካውያን የሽልማት ድርጅት አመታዊ ስነ ስርዓት ተከትሎ የተሰናዳ ቅንብር ነው።
የሰማችኋቸውም ከአመቱ ፈርጦች ለምሽቱ ዝግጅታችን የጋበዝናቸውን ሁለቱን ነው። ከሸላሚያቸው ከማህበረ ግዩራን ዘረ ኢትዮጵያ መሪዎች ጋር አብረውን ያመሻሉ።
አገር ቤት እያለሁ እኔ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች፣ የጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚም ሆኜ ብዙ ሰዎች አገኛለሁ፣ ልምዳቸውን የሚያካፍሉ ብዙ እድል ይሰጣል የአገር ቤቱ ህይወት። ወደዚህ ከመጣሁ በኋላ ግን ከባድ ነው፣ ምክንያቱም እንደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ ውጣ ውረዱ ስላሉ ከስነ ጽሁፍ ያርቃል።
ገጣሚ ሰለሞን ሞገስ ነው። በቅርቡ ለንባብ ካበቃት አዲስ የግጥም መድብሉ ጋር ከሚኖርባት የጀርመኗ ሙኒክ በስልኩ መስመር ብቅ ብሏል። እርሱም አብሮን ያመሻል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ በቅርቡ በአራዳ ጊዮርጊስ ቤተ ክርስቲያን ግቢ መታሰቢያ ሐውልት የቆመላቸውን የታውራሪ ሀብተ ጊዮርጊስ ዲነግዴን ታሪክ የሚያወሱ እንግዳ ይዞ ብቅ ይላል።
እሁድ ሰኔ 2016 ዓመተ ምህረት ሰላም ጤና ይስጥልን። እንደምን ሰነበታችሁ ውድ የራዲዮ መጽሔት ተከታታዮች።
የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና
ቆንጂት ታዬ ነን።
እስከ ፕሮግራማችን ፍጻሜ እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አብራችሁን አምሹ።
አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። እስራኤል ዛሬ እሁድ ጋዛ ላይ የነፍስ አድን ዘመቻ ስትል በጠራችው ጥቃት 4 ታጋቾችን ያስለቀቀች ሲሆን በጋዛ ሐማስ የሚመራው የጤና ጥበቃ ሚኒስቴር ደግሞ በጥቃቱ በትንሹ የ274 ፍልስጤማውያን ሕይወት ማለፉን አስታውቋል። የነፍስ አድን ዘመቻው የተፈጸመው በአልኑሴራት ጥቅጥቅ ባለው የመኖሪያ ሰፈር ሲሆን የእስራኤል ኃይሎች ከፍተኛ ተኩስ በመክፈት ሲንቀሳቀሱ እንደነበር ተዘግቧል። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት የነፍስ ማዳኑ ዘመቻ እጅግ ጀግንነት የተሞላበትና በ47 ዓመታት ቆይታዬ ካየሁት ጀብድ አንዱ ነው ሲሉ ገልጸውታል። የጤና ባለስልጣናት ይህ እልቂት ግጭቱ ከጀመረበት ጊዜ አንስቶ ከነበሩት ደም አፋሳሽ ክስተቶች አንዱ ነው ብለውታል። የጋዛ ጤና ባለስልጣናትም የሟቾች ቁጥር ከ210 ወደ 274 ከፍ ማለቱን ገልጸዋል። የእስራኤል ሰው አልባ አውሮፕላኖችና የጦር አውሮፕላኖች ወደ መኖሪያ ቤቶችና ለመሸሽ በሚሞክሩ ሰዎች ላይ ያለምንም ልዩነት መተኮሳቸውን የተመለከቱ የዓይን እማኞች ጥቃቱን ከፍተኛ እልቂት ነው ብለውታል። የሐማስ መሪ እስማኤል ሃኒዬ ተቃውሟቸው እንደሚቀጥል የገለጹ ሲሆን የአልቃሳም ብርጌድ ቃል አቀባይ በበኩላቸው በድርጊቱ ታጋቾች ተገድለዋል ብለዋል። የኢራን የበላይ ጠባቂ ምክር ቤት ፕሬዝደንት ኢብራሂም ራይሲ እና ሌሎች 7 ሰዎች በሄሊኮፕተር አደጋ ከሞቱ በኋላ እንደ አውሮፓ አቆጣጠር ሰኔ 28 በሚካሄደው ፕሬዝደንታዊ ምርጫ እንዲወዳደሩ አክራሪውን መስመር ይከተላሉ ያላቸውን የፓርላማ አፈ ጉባኤ እና ሌሎች 5 ሰዎችን ስም አጽድቋል። የቀድሞ ፕሬዝደንት ማህሙድ አህመዲ ነጃድ በምርጫው እንዳይወዳደሩ ምክር ቤቱ በድጋሚ አግዷቸዋል። ስርነቀል ለውጥ የሚደግፉ ሴቶችም ሆኑ የመብት ተሟጋቾች በመርጫው እንዲወዳደሩ አልተፈቀደላቸውም። ከጮች ገናና ሰሚ ያላቸው በቅርቡ የፓርላማ አፈጉባኤ ሆነው በድጋሚ የተመረጡት የ62 ዓመቱ መሐመድ ባገር ቃሊባፍ ቀደም ሲል እንደ አውሮፓ አቆጣጠር ከ2005 እስከ 2017 የቴህራን ከንቲባ ሆነው አገልግለዋል። የወጋ ጥባቂው የበላይ ጥባቂ ምክር ቤት መሪ አያቶላ ካሚኒ በቅርቡ ቃሊባፍን እንደሚደግፉ ፍንጭ ሰጥተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የአውሮፓ ህብረት ፓርላማን ወደ ቀኝ ወገንተኞቹ ያዞራል ተብሎ ለሚጠበቀው ምርጫ ዛሬ እሁድ በ20 የአውሮፓ ሀገራት መራጮች 720 የምክር ቤት አባላትን ለመምረጥ ድምጽ ሲሰጡ ውለዋል። የዩክሬን ጦርነት፣ ስደትና የአየር ንብረት ፖሊሲ በገበሬዎች ላይ የሚያሳድረው ተጽዕኖ መራጮች ላይ ተጽዕኖ ያሳድራሉ ከተባሉ ቁልፍ ጉዳዮች መካከል ይገኙበታል። ዋና ዋናዎቹና የአውሮፓ ህብረት ደጋፊ ፓርቲዎች አብላጭ አሁን ይዘው እንደሚቀጥሉ ቢጠበቅም እንደ ኔዘርላንዱ ገርት ዊልደርስ እና ፈረንሳዩ ማሪን ለፔን የሚመሯቸው ጠንካራዎቹ ቀኝ ፓርቲዎች መቀመጫዎችን ሊያገኙ እንደሚችሉ ተገምቷል። በምክር ቤቱ የጠንካራ ቀኝ ፓርቲዎች እኩልና መጨመር በአውሮፓ ህብረት ውስጥ ህጎችን ማውጣትና ውሳኔዎችን ሊያወሳስብ ይችላል ተብሏል። የቤልጂየም ጠቅላይ ሚኒስትር አሌክሳንደር ዴክሮ አውሮፓ ወሳኝ ደረጃ ላይ እና ከፍተኛ ጫና ውስጥ እንደምትገኝ አስጠንቅቀዋል። ቀኝ አክራሪዎቹ ወይም ህዝባዊ ፓርቲዎች አሁን በሃንጋሪ፣ ስሎቫኪያ እና ጣሊያን መንግስታትን እየመሩ ሲሆን በሌሎች ሀገራት ውስጥም የገዢው ጥምረት አካል ናቸው። በመጨረሻም ፍሎሪዳ ውስጥ 3 ሴቶች በሻርክ ተነከሱ። ዩናይትድ ስቴትስ ፍሎሪዳ ግዛት ውስጥ ከትላንት በስቲያ አርብ አንድ ሴትና 2 ልጃገረዶች ላይ ሻርክ ጉዳት ማድረሱ ከተሰማ ወዲህ ባለስልጣናት የውቅያኖሱን የባህር ዳርቻ እየጠበቁ ሲሆን ዋናተኞችንም አስጠንቅቀዋል። 3ቱ ሰዎች ላይ የደረሰው የሻርክ ጉዳት በተመሳሳይ ቀን ቢሆንም 2 የተለያዩ ቦታዎች መሆኑ ተገልጿል። ከአደጋው ጋር በተያያዘ በፍሎሪዳ ሰርጥ ውስጥ ያሉ በርካታ የባህር ዳርቻዎች ባለፈው አርብ ለዋናተኞች ተዘግተው ቆይተዋል። ትላንት ቅዳሜ ከፍተኛ የአደጋ ምልክቶችን ከሚያውለበልቡ ማስጠንቀቂያዎች ጋር ክፍት ተደርገዋል። የመጀመሪያው ጥቃት የተፈጸመው ወተር ሳንድዊች ቤች ተብሎ በሚጠራው አቅራቢያ ነው። በአደጋው መካከለኛው የእጇ ክፍል ከባድ ጉዳት ያጋጠማት አንዲት ሴት የተወሰነ የእጇ ክፍል እንዲቆረጥ መደረጉን የሳውዝ ዋልተን እሳት አደጋ ክፍል ኃላፊ ራያን ክሮፎርድ ለጋዜጠኞች በሰጡት መግለጫ ተናግረዋል። ይህ ጉዳት ከደረሰ 2 ሰዓታት በኋላ 6.4 ኪሎ ሜትሮች ርቀት ላይ ሻርክ ሌላ አደጋ በሁለት ልጃገረዶች ላይ ማድረሱን ሪፖርት እንደደረሰው ፖሊስ አስታውቋል። ከጓደኞቻቸው ጋር ሲዋኙ በነበሩ ልጃገረዶች ላይ መጠነኛ የተባለው አደጋ የደረሰው ከወገብ በላይ በከፊል መቆም የሚያስችል ጥልቀት ባለው የውሃ ክፍል ውስጥ መሆኑ ተገልጿል። ጉዳቶቹን ያደረሰው አንድ ሻርክ ነው ወይስ 2 የተለያዩ አጋጣሚዎች ናቸው የሚለው እስካሁን አልታወቀም። ሻርኮች በማለዳና በመሸ ጊዜ ስለሚመገቡ ከሰዓት በኋላ የሚደርሱ ጥቃቶችን ማየት ያልተለመደ እንደነበር ተገልጿል። የሻርክ ጥቃቶች ብዙም ያልተለመዱ ሲሆን ባለፈው ዓመት በመላው ዓለም 69 ንክሻዎች ሲደርሱ ከዚህ ውስጥ ለሞት የዳረጉት 10 እንደነበሩ ባለሙያዎቹ አስታውቀዋል። አድማጮች ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የእሁድ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
እሁድ ሰኔ 2016 ዓመተ ምህረት በድጋሚ ጤና ይስጥልን፣ እንደምን ሰነበታችሁ ውድ የፕሮግራማችን ተከታታዮች።
ከምሽቱ የራዲዮ መጽሔት ቅንብሮች ጋር ተመልሰናል። የፕሮግራሙ አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት ድረስ አብረናችሁን እንቆያለን።
በርከት ያሉ ቅንብሮችም ይዘናል። ወደ ዕለቱ ዝግጅቶች ከማምራታችን አስቀድሞ ታዲያ አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድማለን።
እስቲ ስሙኝ አንዴ ወዳጅ ዘመዶቼ፣ ምናልባት ከሄድኩኝ ይችን ዓለም ትቼ፣ መቼም የዓለም ነገር ስለማይታመን እኔም እንደ ሌሎች የሞትኩኝ እንደሆን፣ 7 ዓመት ሙሉ ደም እያነባችሁ ከሊቅ እስከ ደቂቅ ቆሻሻ ለብሳችሁ ጥቀርሻ መስላችሁ የሀገሩን ባንዲራ ግማሽ ላይ ሰቅላችሁ አመድና አፈር ላይ መሬት ተኝታችሁ በኔ ሀዘን ሳቢያ ቆሎ እየበላችሁ አደራ ቅበሩን በሰሌን አርጋችሁ። የለም 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 በሰሌን ስቀበር በማይረባ ኬሻ ንስጦች እንዳይበሉኝ እስከ መጨረሻ በሻሙላ ትርኢት ማርሽባን ዳርጋችሁ ጥይት በማይረሳው ሳጥን ቆልፋችሁ ቅበሩን ወገኖች አደራ ልስጣችሁ። የለም 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 በቀፋፊ ሳጥን መከርቸም ይጨንቃል አየሩን ሙቀቱን ሊከብደኝ ይችላል በስፖንሰር ቴሌቶን ገንዘብ ሰብስባችሁ የመስታወት ሳጥን እንዲሰራ አዛችሁ መሃል ፒያሳ ላይ ሐውልቴን አርጋችሁ ቅበሩን ወገኖች ንዛዜ ልስጣችሁ። የስፖንሰሮች ብርም ይተርፋል አውቃለሁ በኪስ ያስቀምጡልኝ እፈልገዋለሁ። የለም ይህን ተውት ገባኝ አሁን ገና ሉሲን ታስጠላለች በመስታወት ሆና ይህንን ያህል ግን ከምትደክሙብኝ እስቲ ምን አለበት ሞቴን ብትሞቱልኝ።
ገጣሚ ሰለሞን ሞገስ ንዛዜ በሚርስ በጻፋትና ባነበበልን የሳምንቷም ምርጥ ባደረግና ግጥም ዝግጅታችንን ጀምረናል።
አሁን ቀዳሚዋን ስልት እናስከትል።
ለመሆኑ የቀድሞውን የእግር ኳስ ሰውና የቁጥር የስሌትና የመረጃ ቀመሮች አጥኚዋን ምን አገናኛቸው?
በመግቢያችን ያስተዋወቅናቸው ሁለቱ እንግዶቻችን ይበልጥ የሚታወቁባቸው ጉዳዮች ናቸው።
አንድ ላይ ለቀረቡበት የምሽቱ ፕሮግራማችን እንግድነታቸው ደግሞ ምክንያቱ መሰንብቻውን የተካሄደው የኢትዮ አሜሪካውያኑ የሽልማት ድርጅት ማህበረ ገይሯን ዘረ ኢትዮጵያ ወይም በእንግሊዝኛ አጠራሩ ሲድ ዓመታዊው ስነ ስርዓት ነው።
ከድርጅቱ የቦርድ አመራር ሁለቱን ጨምረን ለምናደራው ወግ ጋብዘናቸዋል። አብረውን ያመሻሉ።
አራት እንግዶች በስመር ላይ ያሉን አቶ አክሊሉ ደምሴ የማህበረ ግዩራን ዘረ ኢትዮጵያ ፕሬዝዳንት፣ ዶክተር ሰለሞን ገብሩ ምክትል ፕሬዝዳንት፣ ከዘንድሮ 7 በግል 2 በድርጅት ደረጃ ከተሸለሙት ውስጥ 2ቱን ለዛሬ ጋብዘናል። ዶክተር ምስራቅ ገዝሙ የምርምር ባለሙያ ከተሸላሚዎች ውስጥ አንዷ ናቸው። አቶ ፍስሐ ወልደ አማኑኤል ገና ስማቸውን ስጠራ ሰዎች ሊገምቱ ይችላሉ። የቀደመ ጊዜም ቢሆን የእግር ኳስ አፍቃሪዎች የሚያስታውሱት ስም ይመስለኛል። አጋር የተሰኘው በሽልማት የበቃው የበጎ አድራጎት ድርጅታቸውን ንያብ በማድረግ ተገኝተዋል። እንግዶቻችን በቅድሚያ እንኳን ደህና መጣችሁ። ለሽልማት የበቃችሁት በድጋሚ እንኳን ደስ ያላችሁ። ድምጻችሁን አድማጮች እንዲሰሙ ነው። በተለይ ተሸላሚዎቹ አቶ ፍስሐና ዶክተር ምስራቅ ደስ አላላችሁም እንዴ ሽልማት?
በጣም ደስ ብሎናል። አሁን ይሰማል?
አሁን ይሰማል።
በጣም ደስ ብሎናል። እውነት
ቀደም ብዬ ጠቆም እንዳደረግኩት በ31ኛው የሲድ ወይም ማህበረ ግዩራን ዘረ ኢትዮጵያ ተሸላሚነታችሁ ነው። ሽልማቱ ለእናንተ ያለውን አንድምታ እናነሳለን በአንድ በኩል፣ በሌላ በኩል ደግሞ ሸላሚዎቹን ቆንጅት የዘንድሮ 31ኛው የሲድ የሽልማት ስነስርዓት ዝግጅታቸው ምን ይመስል እንደነበር ከራሳቸው አንጻር በሚሰጡን ምላሽ ብንደረደር።
ከአቶ አክሊሉን ጀምርና፣ አቶ አክሊሉ የማህበረ ግዩራን ዘረ ኢትዮጵያ የልጃችሁ የ31ኛ ዓመት በዓል እንበለው የዘንድሮ ዝግጅት እንዴት ነበረ?
የዘንድሮ ዝግጅት እንደሌላው ጊዜ በጣም ጥሩ ይመስለናል። እንግዲህ ባለፈው አመት እንደምታውቁት 11 ሰዎች ነው ያከበርነው፣ አዋቂዎች እና ድርጅቶች ማለት ነው። በኮቪድ ምክንያት ወደኋላ ቀርተን ስለነበረ ያንን ካቻፕ ለማድረግ ሰዎች ጨምረናል። ዘንድሮ ግን 2 ድርጅቶች እና 7 ግለሰቦች ያከበርነው። ባለፈው አመት 10 ተማሪዎች፣ ዘንድሮ 8 ተማሪዎች ነው ያደረግነው። በእኔ አስተሳሰብ እንግዲህ ባያዝ ሊሆን ይችላለሁ፣ በጣም ጥሩ ሆኖ ያለፈ ይመስለኛል። እንግዲህ ተመራቂዎቹ ሊጨምሩበት ይችላል።
ግሩም። ዶክተር ሰለሞን፣ አቶ አክሊሉ ባሉት ላይ የሚያክሉት ካለ ምን የተለየ መስህብ ነበረው? በዝግጅት ደረጃ ባለፋችሁበት መንገድ ሊሆን ይችላል፣ በዘንድሮ ተሸላሚዎች በመድረኩ በነበሩ ነገሮች ሊሆን ይችላል። ካለፈው አመት የሚሆን ከቀደሙ አመታት የሚነጻጸር ነገር ካለ በኢትዮጵያና በዚህ መካከል በምታደርጉት ሊሆን ይችላል፣ እንደው የሚያነጻጽሩት ነገር ካለ
ምንድን ነው? ዘንድሮ ለየት የሚያደርገው በተለያየ ሙያ ውስጥ ያሉ ሰዎችን ነው በሽልማት ደረጃ ያቀረብ ነው። በኮሜዲ ሙያ፣ በተለያየ ድራማ ተውኔት፣ በሳይንስ፣ በቴክኖሎጂ፣ በተለያየ ሙያ ውስጥ ያሉ ኢትዮጵያን ከኢትዮጵያም ከዚህም ከዳያስፖራ ውስጥ ነው ሽልማት ያቀረበ ነው እና አይ ቲንክ በጣም ከሁሉም ሙያ እየተወጣጣ ነው ለማለት እችላለሁ።
ካም ቆንጅት፣ ወደ እንግዶቻችን አንቺ ውሰጅን እስኪ። ዶክተር ምስራቅና አቶ ፍስሐ መስመር ላይ ያሉ፣
እሺ፣ በአዋቂዎች ረድፍ ከተሸላሚዎቹ መካከል ናቸው። ሁለታችሁንም ሌሎችንም ተሸላሚዎች እንኳን ደስ ያላችሁ እንላለን። አቶ ፍስሐ፣ ለዚህ ሽልማት በመብቃቱ ምን ተሰማዎት? እንደ ስሜቶን ቢያካፍሉን፣ ለአድማጮቻችን ቢያካፍሉልን፣ በምን ስራ እንደተሸለሙን ቢያወሱን።
የበጎ አድራጎት ድርጅት ነው ያለኝ፣ ኦርፋኖች፣ በትምህርት፣ በጤና፣ በስፖርት፣ በእነዚህ በሶስቱ ዘርፍ እንረዳለን። ከዚህ ሌላ ምግብም እንመግባለን። በአንድ ወቅት እኛ ኤንጂኦ ውስጥ ያሉ ማለት የበጎ አድራጎት ውስጥ ያሉ ተማሪዎች አንዳንድ ጊዜ የምግብ በቂ ምግብ አለመብላት እና ወደ ትምህርት ቤት መሄድ እና ብዙውን ጊዜ በማንቀላፋት በመድከም ትምህርታቸውን ሊከታተሉ አይችሉም ነበረ ወይም እክል ነበራቸው። ይህንን ነገር እንትን ለማድረግ ያው ምግብንም ጨመርን። የመጀመሪያው የአጋር ስራ አስኪያጅ ዶክተር ያየህራድ ቅጣው ይባላል። ዶክተር ያየህራድ ቅጣው የትምህርት ሚኒስቴር ነበር። ብዙ ስራ የሰራ ሰው ነው እና ወደ 10 አመት ነው ዶክተር ያየህራድ እና ከሱ ጋር የነበሩ ቦርድ አባሎች አጋርን ሸፍነው የያዙልን የነበረው። ዋናው ነገር የመቋቋሚያ ደንቡን ስርዓቱን በተመለከተ ማንኛውንም ራሳቸው ጽፈውልን ዶክተር ያየህራድ፣ ዶክተር ደረጀ ወልደ መድህን፣ ዶክተር መኮንን ሙሉነህ፣ የኔም ወንድም ይልማ ወልዳ ማኔል ሴቶችም አሉ። ወይዘሮ ገነት ሉልሰገድ የሉልሰገድ ኩምሳ ልጅ፣ ወይዘሮ ኤልሳቤት የመጨረሻ ስሟን አሁን አላስታውስም፣ ጥሩነሽ ናማጋ አስተማሪ የነበረች ዩኒቨርሲቲ ውስጥ፣ ውቤ ክንፈ ስራውን እየሰሩ አስፈላጊ ሲሆንም ይብን ገንዘብ ሁሉ እስከ ማውጣት ድረስ አጋርን ለአስር አመት አብረውን የሰሩ ናቸው። ከዛም በኋላ እኛ ቀጥለን ደግሞ ይኸው እስከ 23 አመት ድረስ ልጆቹን አስፈላጊ ፈላጊ የሆኑትን ነገሮች በማጤን በየጊዜው ወደ 3 ነው ወደ 4 በአመት ውስጥ ከፍለን እየሄድን የሚያስፈልጉትን ነገሮች እናሟላለን። ትንሽ የሚያሳዝነው በቂ ድጋፍ አላገኘንም። ሁሉ ጊዜ በጣም ትንሽ ነው። ትንሽም ሆኖ ግን ስራውን ይሰራል፣ በደንብ ይሰራል። በእውነት 23 አመት መቆየት ቀላል አይደለም። ይሄኛው 24ኛ አመቱ ነው። ዘንድሮ ደግሞ ከሲዲ ያገኘነው እርዳታ እዛ ላይ የክብር እንግዳ ሆኖ መቅረብ ቀላል ነገር አይደለም። አዳራሹ እንደ ጃን ሜዳ ሰፊ ነው። በዛ ሙሉ ሰዎች ነበሩ። በእውነት በጣም የሚገርም ነገር ነው። በጣም ነው ደስ ያለኝ። የኔም ዘመዶች ነበሩ፣ ወንድሞቼ ሁለቱ ይልማ ወልዳ ማኔል እና አብይ ወልዳ ማኔል ነበሩ። ይሄ ትልቅ ነገር ነው ለእኛ። ኢትዮጵያም በጣም የሚጠብቁት ነገር ነው እንዲህ ያለ ነገር። እርግጥ ብዙ ጊዜ ተሳትፌያለሁ፣ በኢትዮጵያም እግር ኳስ በሰፊው ተጋብዣለሁ። አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ አፍሪካን ዋንጫ ተጫውቻለሁ። ከታወቁ ተጫዋቾች ከነ መንግስቱ ወርቁ፣ ከነ ኢታሎ፣ ከነ ሉቻኖ እነኚህ በሙሉ አሁን በህይወት የሉ። ከነሱ እየተማርን የመጣን የነበረው በጣም ትልቅ ነገር ነው እና ወደ ልጆች ያሳሰበኝ አንዱም ቤታችን በጣም ቦታ ነበረ፣ ብዙ ቦታ ነበር እና ያ ሀረር የነበረን ቦታ የሰፈሩ ልጆች በሙሉ መሰብሰቢያ ነበረ።
ቆጅት፣ እንግዲህ አቶ ፍስሐ በሰጡሽ ምላሽ ውስጥ የዛሬ 23 አመት የኤች አይ ቪ ኤድስ ወረርሽኝ በከፋበት ጊዜ፣ ብዙዎች ወላጅ አልባ በሆኑበት ጊዜ የጀመሩት ስራ መሆኑን መረዳት አያዳግትም። ከዛ በኋላም ግን ሳያቋርጡ 23 አመት ሄደዋል። የስፖርቱን ሰው እንዲህ ባለው የበጎ አድራጎት ስራ ምን አመጣቸው የሚለውን ጨምሮ መልከት እናደርጋለን። አቶ ፍስሐ፣ ዶክተር ምስራቅ ይሰማል አሉ? መሰረታዊ በሆነ ጥያቄ ብንጀምር የእርስዎን ገፋ አድርገን የምንሄድበት ነው። አንድም እንዲህ ያለ እውቅና ከገዛ ማህበረሰብ ሲመጣ፣ ምናልባት እርስዎ ታሪኮን እንደተመለከትኩት በአሜሪካ የስታቲስቲክስ ማህበርም እውቅና ያገኙበትን ስራ ሰርተዋል። በኋላ ላይ ስራዎችን እናነሳለን። ለእርስዎ ግን ይህ እውቅና ወይም ሽልማት ማለት ምን ማለት ነው? ምን አይነት ስሜት አሳደረብዎት?
እሺ፣ መጀመሪያ ሲድን በጣም ማመስገን እፈልጋለሁ። የአሁኑ አመት ብቻ ሳይሆን ላለፈው 31 አመት እንዲሁ አይነት ዝግጅት እያደረጉ ብዙ ሰዎችን እውቅና ሰጥተዋል። በዚህም ላይ ደግሞ እውቅና መስጠት ብቻ ሳይሆን ታዳጊ ትውልዶች ደግሞ ልምድ ካላቸው ሰዎች ምን ያህል እንደሚማሩ እና የእውቀትም ሆነ የትምህርት እና የስራ ልምድ ማካፈላችን ደግሞ በጣም ደስ ይለኛል። በስራ፣ በትምህርት፣ በእውቀት ልምድ ከወገን እውቅና ማግኘት በጣም ደስ የሚል ስሜት አለው። ለዚህም በጣም አመሰግናለሁ። ግን ዋናው ለተተኪው ትውልድ የስራ ልምዳችንን ማካፈሉ ለእኔ በጣም በጣም ደስ የሚለኝ ነገር ቢኖር እሱ ነው እና ለዚህም በጣም አመሰግናለሁ።
እናመሰግናለን።
አሁን ደግሞ ወደ ማህበሩ አመራሮች እንሄድና አቶ አክሊሉ እነሱ እንዴት ልትመርጧቸው እንደቻላችሁ ቢያስረዱን።
በጣም ደስ ይለኛል። እንግዲህ እንደምታውቁት ሁሉ ብዙ ጊዜ ሰዎች የሚከበሩት ሌላ ሰዎች ከጠቆሙን በኋላ ነው። ሰዎች እነ ከሌ የሚባሉ እንደዚህ እንደዚህ የሰሩ ሰዎች አሉ ብለው አፕሊኬሽን አለ ኦንላይን ኢትዮሲድ.ኦርግ ይባላል። እዛ ላይ ደግሞ ክራይቴሪያ አለ ለትልልቅ ሰዎችም ሆነ ለተማሪዎች ምን ምን መሟላት እንዳለባቸው አካዩ በኋላ እነሱ ይጠቁሙናል እና ከነዛ ሰዎች መካከል እንግዲህ ቦርዱ እነዛን ሰዎች ገምግሞ የራሱንም ሪሰርች አድርጎ እያንዳንዱ ሰው ወይ አንዳንድ ሰው ወይ ሁለት ሰዎች ይዞ ሌላ ሪሰርች ካደረገ በኋላ ለቦርዱ ያቀርባል። እንግዲህ ማንኛውም ሰው ለመመረጥ የሚችለው ቦርዱ ሲመርጠው ነው። እና ለምሳሌ አጋርን በሚመለከት ያየ እንደሆነ አጋር ለብዙ ጊዜ እኛም እናቀዋለን ነገር ግን ዌብሳይት ላይቸው ሌሎች ነገሮች ስላልነበሯቸው የተሰጠን ማመልከቻ ማረጋገጥ ስለነበረብን ለራሴም ቢሆን የወሰድኩት ጉዞ ወደ ኢትዮጵያ አንድ ሶስት አራት ቀን ወስጄ ሪሰርች አድርጌ ቦታቸው የት እንዳሉ እነማን እንደሆኑ እንደገና በወርም ድሮ ባቃቸውም ፈልገን የሚሰሩት ስራ አረጋግጠን ነው የመጣ ነው። እና እነሱ ለምሳሌ ህጻናት አባትነት የሌላቸው በኤችአይቪ እናቶች አባቶቻቸው የሌሉትን ልጆች ከሞላ ጎደል በምግብ ሆነ በዩኒፎርም በመግዛት መጽሐፍ መስጠት በስፖርትን በማደበር የሚረዱ መሆናቸውን አረጋግጠን መጣል። ሌሎችም ደግሞ እንደ ዶክተር ምስራቅ አይነቱ እንደዚሁ ሌሎች ሰዎች ናቸው የጠቆሙን። ዶክተር ምስራቅ እንግዲህ በትምህርቷ ብቃት በጊዜው ሴቶች በብዛት በማይደፍሩት የሂሳብ ነክ ትምህርት በመማር ተምሳሌት በመሆኗ በስራዋም የተከበረች ሌሎችን ተስፋ የምትሆንና ሌሎችንም ባላት አቅሟ በትምህርቷም ሆነ የምታግዝ በአፍሪካ ውስጥ ደግሞ የስታቲስቲካል ሪሰርች ካፓሲቲ እንዲኖር የተዘዋወረች ብዙ ቦታ አፍሪካኖችን እያነቃቃች ያንን ያላትን እውቀት ለማካፈል እና አፍሪካም ኢንዲፐንደንት ሆና እንደ ሌላ ወስተን ሀገር እዛ ስታንደርድ እንድትመጣ ልፋት የምታደርግ በመሆኗ በዚህም የሀገር ወዳድነቷ እና በአካባቢያችን በኮሚኒቲ ሰርቪሷ በዛ የታወቀች እና እንዲያውም ደግሞ በትምህርቷም ከፍ ብላ የአሜሪካን ስታቲስቲካል አሶሲዬሽን ፌሎ ነች። እዛ ውስጥ ለመግባት 1% በታች ይሆናሉ እዛ ውስጥ የሚገቡ። ያ ራሱ ትልቅ እውቀት ሰጥቷታል። ወጣቶችንም ያነቃቃል ብለን ደግሞ በተጨማሪም ብዙ ጊዜ ሰራች ብትሆንም ወደፊትም ደግሞ ለሌሎች ተምሳሌ ትሆናለች የሚለውን ኮንሲደር በማድረግ ነው የተመረጠችው ማለት ነው። ስለዚህ ማንም ሰው ከዚህ በፊት እንደተናገርኩት ራሱንም ሊመርጥ ይችላል፣ ሌሎች ሊመርጥ ይችላሉ፣ ሌሎች ሊያስመርጡት ይችላሉ። ብዙ ጊዜ ሰው ነው የሚጠቁመን። ከዛ በኋላ ቦርዱ ተነጋግሮ የከፍተኛ ስኮር ያገኙትን ሰዎች ነው ምንጠቀው ማለት ነው።
መልካም እናመሰግናለን አቶ አክሊሉ። ዶክተር ሰለሞን ወደ እርስዎ ልመጣ ነው። አቶ አክሊሉ ከዚህ ቀደምም እንዳደረጋችሁት በትንተና አድርገው በመመዘኛነት የምትወስዷቸውን እንዴት አድርጋችሁ ሂደቱ ራሱ እንዴት እንደሚካሄድ እንዲሁም እዚህ ውይይት ውስጥ ያሉትን ዶክተር ምስራቅና አቶ ፍስሐ የተሸለሙበትን ያያችሁትን ሁሉ ገልጠዋል። እስኪ እሱ ደግሞ እንግዲህ በዋናነት በሽልማቱ ዝግጅትም ላይ ሆነ ከዛ በኋላ ባየናቸው ላይ የሚገለጸው በሙያቸው ባሳዩት የላቀ ብቃት ለማህበረሰብ ፋይዳ ያለው ስራ በመስራታቸው ነው እና እንደው ቀዳሚ አድርገን ትልልቆች መመዘኛዎች ብናይ እስኪ ይንገሩን አቶ አክሊሉ ከጀመሩበት ገፋ አድርገው ዶክተር ምስራቅ እና አቶ ፍስሐ እንግዲህ ከዘጠኙ ለይተን ሁለቱን የምናደርገው ለጊዜው እነሱን እያነጋገርን ስለሆነ ነው። ምናልባት እንደው በሀሳብ ደረጃ ከመጣለት የገሌም ብለው አንድ ሰው ሊጨምሩ ይችላሉ። ምንድን ነው ዶክተር ምስራቅ እና አቶ ፍስሐ የሰሯቸው ስራዎች በድርጅታችሁ አይን ወይንም ደግሞ የእናቶ ፍስሐ እንደ ድርጅት ነው እና ድርጅታቸው ዶክተር ምስራቅ በግላቸው የሰሯቸው ስራዎች ለማህበረሰብ የሚጠቅም ፋይዳ አድርጓል። በዚህ ምክንያት ነው ትልቅ ቦታ የሰጠነው። ከዚህ ቀደም በሰሩ ብቻ ሳይሆን ለነገውም እንዲህ ያለ ትርጉም ይኖረዋል የሚሉት ነገር ካለ።
አመሰግናለሁ አሉላ። አክሊሉ ቅድም እንዳለው ዶክተር ምስራቅ በሙያቸው የአሜሪካን ስታቲስቲካል አሶሲዬሽን ፌሎ ናቸው። ነገር ግን እና ሽልማቱን በሱ ብቻ ሳይሆን ያደረግነው ከዛ በአፍሪካ ውስጥ በተለይ በሰብሳራ አፍሪካ ውስጥ ይሄ ሙያ ይሄ ትምህርት በላቀ መልኩ እድገት እንዲኖረው ብዙ ጊዜ እንደሚታወቀው ካፓሲቲ ቢልዲንግ በጣም አስቸጋሪ ነው አፍሪካ ውስጥ። እኛ በዚህ ዴቨሎፕድ በሆነ ሀገር ውስጥ ስንኖር እነዚህ አይነት ሙያዎችን በቀላሉ ማግኘት የሚቻልበት ሁኔታ ሊኖር ይችላል። ግን በአፍሪካ ውስጥ ከሰራቸው ሌላ በአፍሪካ ደረጃ በኢትዮጵያ ደረጃ ያንን ለማሳደግ እና ወደፊት ደግሞ አፍሪካኖች በዚህ ሙያ ኢንዲፔንደንት ሆነው ቪዥነሪ የሆነ ሊደርሺፕ እንዲኖራቸው ባዮስታቲስቲክስ ካፓሲቲያቸው እንዲያድግ ይሄን ለማድረግ ጊዜያቸውን ገንዘባቸውን አውጥተው ስላደረጉት ነገር ነው አንዱ ትልቁ ሽልማት። እኛ ብዙ ጊዜ የምናደርገው ምንድነው አውትስታንዲንግ ካሪየር ኖሯቸው አካዳሚክ ኤክሰለንስ ነው የሚኖራቸው ሰዎች ይኖራሉ፣ ግን እና አዲሽን ቱ ዛት ኮሚኒቲ ሰርቪስን ነው አብረን እናያውና ስለዚህ አንዱ የዶክተር ምስራቅን ትልቁ ለሽልማት ያበቃቸው ቪዥነሪ ስለሆኑ ለሰብሳሃራ አፍሪካ ወደፊትም በእነዚህ ባደጉ ትልልቅ አገሮች አይነት ችሎታ እንዲኖራቸው በተጨማሪም ደግሞ ባዮስታቲስቲክስ በአሶሲየት ፕሮፌሰር ደረጃ በባህር ዳር ዩኒቨርሲቲም በሚሄዱበት ጊዜ ትምህርት ይሰጣሉ ማለት ነው። እና ስለዚህ እነዚህን ጨምረን ለዚህ ለሲድ በየአመቱ ለሚሰጠው ሽልማት ብቁ ናቸው ብለው የላኩልን ሰዎች በተጨማሪ ከሰጡንም እኛም ደግሞ ብዙ ፋክት ቼክ አድርገን ተሸላሚ እንዲሆኑ አድርገናል። አቶ ሳ ወላማኔልን በተመለከተ እኔ በጣም ኢንፎርሜሽኑ ሲደርሰን እኔም አክሊሉም ምንም አይነት በኢንተርኔትም እንደዚህ አይነት ዌብሳይትም ላይ ምንም ነገር ስላላገኘን ትንሽ ግራ ገብቶን ነበር። ነገር ግን አሁን በዚህ አጋጣሚ እንደነው አክሊሉ ከመስራቾቹ አንዱ ነው፣ ግን ኢትዮጵያ ድረስ ሄዶ ለማጣራት ብዙ ጊዜ ሲድ ምንድነው የሚያደርገው ሰዎች የሚሰጡን ብቻ ተቀብለን ብቻ ሳይሆን የሲድ ቦርድ justifiable የሆነ እንትን ማድረግ አለበት ማቅረብ አለበት ለቦርዱና ግዜውን ወስዶ ኢትዮጵያ ድረስ ሄዶ አጋር ለኢትዮጵያ ወጣቶች ማህበር ምን ማለት እንደሆነ መስራቾቹና ማን እንደሆኑ በፎቶግራፍ የደረገፈ ማስረጃ ይዞን የመጣውና እኔ ያንን ማስረጃ ሲሰማ እጅግ በጣም አድርጌ ነው የደነገጥኩት። አንድ ግለሰብ በዚህ ደረጃ ያውም ደግሞ አንድ ነገር መናገር ምፈልገው እዚህ ላይ ብዙ ጊዜ በኢትዮጵያ ውስጥ ትልልቅ የሰሩ ባለሙያዎችን እንደ ባለሙያ ማይተናቸው አናቅም። አሁን በ ሶስት የአፍሪካ ዋንጫ በእንደዚህ አይነት ደረጃ ለኢትዮጵያ ብዙ ያበረከተ አቶ ሳውል ዳማኔል አሁን እንዲያውም በዚህ አመት እንደዚሁም በእግር ኳሱም ደረጃ ሪኮግናይዝ በመደረጉ እኔ በጣም እጅግ አድርጌ ደስ ብሎኛል። እና እነዚህን ሰዎች ከዚህ ከሙያቸው ወጥተው እንደገና ደግሞ እንደዚህ አይነት ልጆች ለመርዳት እና ሌላው ቀርቶ የዛን ለታማታ እኔ በሚሄድበት ቤተክርስቲያን አካባቢ የነበሩ ልጆች የመጡ ልጆች ለፊት በመጣም በነገሩ በጣም አሳስቧቸው ወዲያው ገንዘብ አዋጥተው ወደፊትም እንረዳለን ብለው ገንዘብ አዋጥተው ሁሉ ሰጥተዋል። የአቶ ሳውል ዳማኔል አይነት ኢትዮጵያኖች ኑሮ ዛሬ እኛ በአለም ላይ ለማኞች ሆነን አንቀርም ነበር። በብዙ ነገር ልጆችንም በማስተማርም ሆነ የተራቡ ልጆችን በመርዳትም ሆነ ወደፊትም ደግሞ ታዳጊዎችን በማስተማርም ሆነ እና እንደ ዶክተር ምስራቅ እና እንደ አቶ ፍሳውን ለማለት አይነት ብዙ ሰዎች ኢትዮጵያ ቢኖሯት ምናልባት ወደፊት ዛሬ ካለንበት ውድቀት ውስጥ እንወጣለን። እና እነዚህ ሰዎች ለሌሎችም ተምሳሌ አዳራሽ ውስጥ በጣም በሚያስደንቅ ሁኔታ ነው ሰው የተቀበላቸው ታሪካቸው ሲነገርና ሲል ካወጣው ክራይቴሪያ በላይ ብዙ አገልግሎት አድርገዋል ብዬ ነው የምለውና ሲድም ደግሞ ኦነር ስላደረጋቸውም እኔ በጣም ከልቤ በጣም ደስተኛ ነኝ።
እናመሰግናለን ዶክተር ሰለሞን። አሁን ወደ አቶ ፍስሃ እንሂድና ከ23 ዓመታት በፊት የተጀመረው ችግረኛ ልጆችን ለመርዳት የሚደረገው የሚጥረው ስራችሁ በዝርዝር አውስተውናል ምን እየሰራችሁ እንደሆነ፣ አስከትለውም ደግሞ ብዙ ድጋፍ የማያገኝ መሆኑ እንደሚያሳዝኖት ጠቅሰውልናል። እንዲህ እንደ ሲድ ላለ ሽልማት መብቃት ደግሞ አንድም ለቀደመ ስራ ማመስገኛ ማበረታቻ ሲሆን የእናንተ የተሸላሚዎቹ ስራ እንዲታወቅላችሁ ድጋፍ እንዲያገኝ ይረዳል። ቀደም ሲል ዶክተር ሰለሞንም ከወዲሁ እንርዳ ብለው የተነሱ ሰዎች እንዳሉ ነው የጠቆሙን። ለዚህ ሽልማት በመብቃቱ ምን ተሰማዎት? ለዚህ ስራስ ምንድን ነው የቀሰቀሶት? አቶ ፍስሃ
ቀደም ብዬ የጀመርኩት ስለ ሰፈራችን ልጆች ስለሚሰበሰቡበት በብዛት ያቅጣጫው የሚመጡ ልጆች እንደነበሩ፣ ስለዚህ የልጆች ኢንትረስት ከድሮ ጀምሮ የነበረኝ ስለነበረ ከአሜሪካ ተመልሼ ወደ ኢትዮጵያ በሄድኩ ጊዜ በግራና በቀኝ ትንሽ ካርቶን ወረቀት ያነጠፉ የሚተኙ ልጆች በብዛት ንን አይቼ አገራችን በዚህ አይነት ሁኔታ የተሻለ ነገር የምታገኘው እነኚህ ልጆች በዚህ አይነት ሁኔታ እንዴት ብዬ በጣም ነው ራሴን የመታኝ የነበረው። ምንም ልብስ የላቸውም። ትንሽ ጨርቅ ነው ላያቸው ላይ ጣል አድርገው ያሉት። ሴቶችም ወንዶችም አሉ ደግሞ በግራም በቀኝም። ወደ አሜሪካ ስመለስ አንድ ነገር ማድረግ አለብኝ ለሀገሬ ብዬ ነበር የተመለስኩት እና ከዛን ጊዜ ጀምሮ ያው አጋር መቋቋምን በሰፊው ጀመርኩኝ። በትንሹ የተጀመረው ነገር እያደገ ቀስ ቀስ እያለ ትንሽ እየጨመረ ሄደ። ዛሬ በ10 አመት ውስጥ አንድ ዶክተር አለን ግራጁዌት ያደረገ ከኛው ተምሮ ሁለት በፊት ጫማ ጠራጊ ነበር። ሌላ አምስት ወንድሞች አሉት፣ እሱ ስድስተኛ ነው። ሌሎች ደግሞ ሁለት ሴቶች እንደዚሁ እርዳታውን አድርገንላቸው ነርስ የሆኑ አሉ። ከዚህ ሌላ አንድ በአይቲ የተመረቀ አለ። ሶስት በቴክኒክና ሙያ የተመረቁ አሉ። ተግባረ እድ እንደዚሁም ደግሞ ኮምፒውተር እንትን የተመረቁ ሶስት አሉ። ስለዚህ ወደ 10 ልጆች በጥሩ ሁኔታ አስመርቀን ዛሬ ሁለቱ ሴቶች ለምሳሌ ልጅ ወልደው ልጆቻቸውን እያሳደጉ በስነ ስርዓት እየኖሩ ነው ያሉት። እና ይሄ የበለጠ ኢንካሬጅ ያደርጋል። በጣም እኛንም ደስ ብሎናል፣ እነሱም ደግሞ በጣም ነው ደስ የሚሉ ያላቸው ቦታው ላይ መጥተው መስክረዋል። በዚህ አይነት ነው እንግዲህ እየተንቀሳቀስን የነበረው።
ግሩም ያለ ጥርጥር ልዩነቱ የሚታይ ነው። ሐኪም ለመሆን የበቃ ማፍራታችሁ፣ ነርስ በአይቲ የተመረቀ ባለሙያ ማድረስ ድረስ ከዛ ከተቸገሩበት አውጥቶ ትልቅ ይመስለኛል። አርአያነቱም ያንኑ ያህል ከፍ ያለ ነው። ወደ ዶክተር ምስራቅ ፈጠን ብዬ ከማለፌ በፊት ነው በዚህ ሰዓት የሚከታተሉ አድማጮቻችን ፍስሐ ወልደ አማኑኤልን የሚያውቁበት የስፖርት ነገር ቀደም ብሎ ዶክተር ሰለሞንም ጠቀስ አድርጎታል። ዝም ብሎ መታለፍም የሚችል አይደለምና ጊዜውም ቢረዝም በአራት ነው ሶስት አይደለም በአራት የአፍሪካ ዋንጫዎች ተሳትፈዋል ከአንጋፋዎቹ የእርሶ ዘመን ተጫዋቾች ጋር። እስኪ ያስታውሱን መለስ ብለው እንግዲህ የዛሬ 30ና 40 ዓመት ይመስለኛል የእግር ኳሱ ሰው እንዴት ነው ወደ ሰብአዊነት ስራ የገባው? ኳስም ይዘው ነው የሄዱት እንደተረዳሁት እዛ ዝግጅት ላይ እንዳየሁትና፣ እስኪ ያጫውቱን በመጠኑ ያን የኳስ ዘመን የኳሱን የእግር ኳሱን ፍስሐ ወልደ አማኑኤልን።
እሺ እንግዲህ የኛ ጊዜ ዘመን የገንዘብ ክፍያ የለውም እኔ እስከማውቀው ድረስ የራሴን ኤክስፒሪየንስ ነው። ግን በጊዜው የአፍሪካ ቁንጮ የኢትዮጵያ ቁንጮ የሆኑ በአውሮፓም ገንዘብ እየተከፈላቸው ሊጫወቱ የሚችሉ ትልልቅ ተጫዋቾች ነበሩን። ጊዜ የማይረሳው እነሱን እያየን እየተከተልን ነው እንግዲህ እዚህ የደረስነው። ከትንሽነት ጀምሮ ያው ይሄ ስሜት ቢልድ ያደርጋል። ከጊዜ ወደ ጊዜ እያደገ ነው የሚሄደው። በሱ ምክንያት ከሰሜን አሜሪካ የእግር ኳስ ፌዴሬሽን መስራች ነኝ። የዛም የመጀመሪያውን ፕሬዚዳንት ነበርኩ። አሁን 40 ዓመት ሆኖታል። ከሱ ውስጥ ወጣቶቹን መልምዬ ይዤ ሄጄ 30 ሰዎች ከኢትዮጵያ ቡድን፣ ከቡና፣ ከጊዮርጊስ ቡድን ከነኝ ከሶስቱ ጋራ እንዲጫወት አድርጌ በውጤቱ እንኳን እስከዚህ ባልደሰትም ጨዋታውን መጫወታችን እና ኤክስፖዘሩን ማግኘታችን ለሚቀጥለው ስራችን የበለጠ ጥሩ ጊዜ ነው። ይሄ ነገር እምለው ያው ከልጅነት ጀምሮ እያደገ የመጣ ነገር ነው። በብዛት ልጆች እኛ ቤት ይሰበሰቡ ነበር። ልጆቹንም የሚቻለውን ያህል እንረዳ ነበረ። ተጫውተን በምናገኘው ሳንቲም እሱን መልሰን ለልጆቹ እንሰጥ ነበረ፣ ለእነኚህ ለችግረኛ ልጆች። እና ከዚሁም ጋር የተያያዘ ነው።
ክቡራትና ክቡራን አድማጮቻችን መሰንበቻውን የተካሄደውን የኢትዮ አሜሪካውያኑ የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ወይም ሲድ አመታዊ ስነስርዓት ተንተርሶ ከአራቱ እንግዶቻችን ጋር ያደረግነው ውይይት አላበቃም። ሁሉንም በድረ ገጻችንና በማህበራዊ ገጾቻችን ላይ እናኖራለን። ለአሁኑ ግን አራቱን እንግዶቻችንን አቶ አክሊሉ ደምሴን፣ ዶክተር ምስራቅ ገዝሙን፣ አቶ ፍስሐ ወልደ አማኑኤልና ዶክተር ሰለሞን ገብሩን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው።
ንጉሴ አክሊሉ በዛሬው ቅንብሩ በቅርቡ በፒያሳ አራዳ ጊዮርጊስ ቤተ ክርስቲያን ግቢ መታሰቢያ ሐውልት የቆመላቸውን ፊታውራሪ ሀብተ ጊዮርጊስ ዲነግዴን ታሪክ የሚያወሱ አንድ እንግዳ ይዞ ብቅ ብለዋል።
ሀብት አውራሪ ሀብተ ጊዮርጊስ በኢትዮጵያ የሚኒስትሮች ምክር ቤት ታሪክ የመጀመሪያው ጦር መሪ የመከላከያ ሚኒስትር ነበሩ። በዳግማዊ አጤ ምኒልክ ዘመነ መንግስት ካቢኔ ነው ተመርጠው የነበሩት። ዛሬ ስለሳቸው ባጭሩ እንጨዋወታለን። ካረፉ ከ97 ዓመት በኋላ ባለፈው ግንቦት 17 ቀን 2016 ዓመተ ምህረት በአራዳ ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን መታሰቢያ ሐውልት ቤተሰቦቻቸው አቁመውላቸዋል። ያንን በሚመለከት እንግዳ ጋብዣለሁ። በቅድሚያ ራስን ያስተዋውቅ።
እኔ ግሩም መላኩ እባላለሁ። ተወራሪ ሀብተ ጊዮርጊስ ዲነግዴ ቅድመ አያቴ በእናቴ በኩል ወንድማቸው ናቸው፣ ታላቅ ወንድማቸው ናቸው።
እንግዳዬ አቶ ግሩም መላኩ ከዝግጅቱ አስተባባሪዎች አንዱ ነው። በዕለቱም የነበረውን መድረክ የመራው እሱ ስለነበረ እስቲ እንደው ታሪኩን በዝርዝር ያጫውተን።
በመጀመሪያ ደረጃ ቤተሰቡ የተሰባሰበበት ማህበር አለ። በዲነግዴ ሁንዱል ስም የተቋቋመ ማህበር ነው። በሁሉም በኩል ያሉትን ሁሉንም ያቀፈ ማህበር ነው ያለን። በፊት አውራሪ በኩል ብቻ ያሉትን አይደለም፣ የወንድሞቻቸውን የእህቶቻቸውን ሁሉንም ያለ ማህበር ነው ያለን። ከዛም በላይ ደግሞ ፊት አውራሪ እናከብራለን፣ እንወዳለን፣ አብረን እንሳተፍ ያሉ ሰዎችንም እናሳትፋለን። ዝግ የለውም። ትልቁ እሳቸውን ማስታወሻ እንዲሆን የተቋቋመ የፊት አውራሪ ሀብተ ጊዮርጊስ ማህበር ነው ማለት ይቻላል።
ምን ሰራ ማህበር ውስጥ?
ማህበሩን በማቋቋምም ጠናከር፣ በመርዳትም፣ በገንዘባቸው፣ በጉልበታቸው፣ በማንኛውም አይነት መንገድ የሚረዱት ወይዘሮ ዝምታ ወርቅ ነቃሽ ናቸው። በእሳቸውም ድጋፍ ጭምር ማህበሩም የአቅሙን እያዋጣ በጉልበትም የእሳቸው ታሪክ የሚታወስበትን የሚታወቅበት ሁኔታ ለመፍጠር መጽሐፍ አጽፈናል። ይህ መጽሐፍ ደግሞ ሳይንሳዊ ምርምር ላይ የተመረኮዘ እውቅ የሆነ ሰው እንዲጽፈው በማሰብ በታዋቂው የታሪክ ተመራማሪ እና ጸሐፊ በፕሮፌሰር ባህሩ ዘውዴ ይኩን ያጻፍ ነው። ብዙ ሰው አግኝቶ ተጠቅሟል። እኛም በተቻለን አቅም መጽሐፉን ለማሰራጨት ሞክረናል። በሀገር ውስጥም ከሀገር ውጭ ነው።
ምንድን ነው ርዕሱ?
ሀብቴ አባመላ
አባመላ
ከምርኮኝነት እስከ ሀገር መሪነት የሚል ነው። እንግዲህ ፊት አውራሪ ሀብተ ጊዮርጊስ መጀመሪያ በምርኮ ነው። ከዛ በኋላ ነው እዛ ደረጃ ሀገር እስከ መምራት ደረጃ እየደረሱት።
ምርኮ ስትለኝ?
ምርኮ ማለት እንግዲህ በዘመኑ በነሱ ወቅት አጼ ምኒልክ ገና ንጉሰ ነገስትም ከመሆናቸውን በፊት ጀምሮ የሸዋ ንጉስም በነበሩበት ጊዜ ጭምር ወደ ደቡብ ወደ ምዕራብ ዘመቻዎችን ያደርጉ ነበር፣ ገር ማቅናት። እሳቸውም የፊት አውራሪ የትውልድ ቦታ ደንዲ ነው፣ ምዕራብ ሸዋ አካባቢ ነው። እና እዛ የዘመተው በራስ ጎበና መራ የነበረው እዛው አካባቢ በዘመተበት ጊዜ እሳቸውን በዋሻ ውስጥ ላፊቶ የሚባል ዋሻ አለ እዛ አካባቢ ታወቀ ነው። እና እዛ ዋሻ ውስጥ ተደብቆ ነው ያገኟቸው። ስለዚህ ከዛ በኋላ አቶ ጋረድ የሚባሉ የቡልጋ አካባቢ ሰው እና ጦረኛ ናቸው። እሳቸው ይዘው ወደ ቡልጋ ተመልሰው ሄዱ። ከወሰዳቸው በኋላ ቤታቸው እንደ ልጃቸው ልጅ አልነበረ ብቻ አልነበራቸውም ሰውየው ለአምስት ዓመት ያህል በቤታቸው ደብቀው እያስተማሩ የሚያስፈልገውን ሁሉ ስልጠና እየሰጡ ኖሯቸው፣ ጊዜው ይፈቅድ በነበረው አይነት መንገድ ማለት ነው። የተኩስ ነው፣ ጦር ውርወራ ነው፣ ምከት ጦር መከት ነው፣ ሁሉንም ነገር አስተምረው በሚገባ ብቁ አድርገዋቸው ነበረ። እና ሲማረኩ የ11 ዓመት ልጅ ነበሩ። ዋሻ ውስጥ ተደብቆ ልጅ ናቸው እና የልጅ ምርኮኛ ናቸው ማለት ነው። ተንከባክበው እንደ ልጃቸው ነው ያሳደጓቸው። ግን ከአምስት ዓመት በኋላ ንጉሱ ምርኮ በእጃቸው ያሉ ሁሉ ሰዎች ምርኮ እንዲያስረክቡ ይጠይቃሉ።
ምኒልክ
መደበቅ አይቻልም። ብዙ ሰዎችም ደግሞ ይህንኑ ሁኔታ ለምኒልክ ቢነግሯቸው ጥሩ ስለማይሆን ወስደው ለምኒልክ ያስረክባሉ። ያን ጊዜ 16 ዓመት ሆኗቸዋል።
አባመላ
16 ዓመታቸው ነው። ስለዚህ ያን ጊዜ በሚያስረክቧቸው ጊዜ የሰውየውን ብልህነት በጣም ጥሩነታቸው ጭምር የእሳቸውም ሊገለጥ ይገባል። ብቃታቸውን ምን ችሎታ እንዳላቸው ገልጸው በዚህ ላይ የአስተሳሰባቸውን ምጥቀት አስተዋይነታቸውን እና ለምኒልክ ጠቃሚ ሰው እንደሆኑ አሳውቀው ነው ለምኒልክ ያስረከቧቸው። በዚህ አይነት ነው አባመላ ሀብተ ጊዮርጊስ አጼ ምኒልክ ቤተ መንግስት የገቡት።
ስለዚህ መጽሐፉ ምን ይላል?
መጽሐፉ አባመላ ከጦር ምርኮኝነት እስከ አገር መሪነት። አገር መሪነት የሚለው ብዙ ሰዎች ሊያደናግር ይችላል፣ ግን መርተዋል። በተለይ አሁን ለምሳሌ በጦር መሪነት፣ በውጭ ጉዳይ ሚኒስትርነት፣ በጠቅላይ ሚኒስትርነት በመጀመሪያ ደረጃ 1900 ዓ.ም የጦር ሚኒስትር ሆነው የጦር ሚኒስቴር መስሪያ ቤቱ ሲቋቋም እሳቸው ናቸው የጦር ሚኒስትር የሆኑት።
እንደአሁኑ መከላከያ ሚኒስትር
እንደአሁኑ መከላከያ ሚኒስትር ለ19 ዓመታት እስከ ህይወታቸው ፍጻሜ ድረስ ይህን መስሪያ ቤት የመሩት እሳቸው ናቸው። ወዲያውኑ የሚኒስትሮች ሰብሳቢ ሆነው መጀመሪያ ተሾመው የነበሩት ሰውዬ በመሞታቸው የተነሳ በአጭር ጊዜ ስለ ወራት ቆይተው ነው የሞቱት እና ወዲያውኑ እሳቸው ናቸው ያኛው ስልጣን ተጨምሮ በቃቸው እና የሚኒስትሮች ሰብሳቢ ያን ጊዜ ወደ 6 ነው የሚደርሱ ሚኒስትር መስሪያ ቤቶች ተቋቁመው ነበር። የነዛ ሚኒስትሮች ሰብሳቢ በአሁኑ በዛሬ ጊዜ አጠራር ጠቅላይ ሚኒስትር ተሾመዋል ማለት ነው። ከዛው ደግሞ የተወሰነ ጊዜ ከቆዩ በኋላ የውጭ ጉዳይ ሚኒስትርነት ስራ ተጨምሮ ተሰጥቷቸዋል። እነዚህን 3 መስሪያ ቤቶች ይመሩ ነበረ። ፊታውራሪ ሀብተ ጊዮርጊስ ፊታውራሪ የሚባሉበት ነገር የጦር ሚኒስትር ከሳቸውን በፊት ጦሩን በሚኒስትር ደረጃም ባይሆን ጦሩን ይመሩ የነበሩት ፊታውራሪ ገበየው ነበሩ። በአድዋ ላይ ነው የወደቁት። በዛ በያዙት የጦር ሚኒስትርነት የተነሳ ፊታውራሪ ይባሉ እንጂ የራስ ወርቅ አስረው ራስ ናቸው። አንድ ሰው ከቆየ በኋላ ሌላም ማድረግ ምንም ቢያገኝ ሰዎች በለመዱት መንገድ ሁሉ ይጠሩታል። በተዋህዳቸው አሁን የሳቸው ህዝቡ ሁሉም የሚያውቃቸው በዛ ስለሆነ የአድዋው ሁኔታ በጣም ብዙ ነገሮች ለንጉሱ ሰጥቷቸዋል። ስለሳቸውን እንዲያውቁ የበለጠ እንግዲህ ያሳዳጊያቸው ሲያስረክቡ የነገሯቸው ነገሮች አሉ። ምኒልክ አድዋ ጦርነት እስኪመጣ ድረስ በምኒልክ ቤተ መንግስትም ሆነው ያበረከቱትን ያስታውሳሉ። ከዛም ግዛት ሰጥቷቸው ጦርነቱ ከመምጣቱ በፊት ሁሉ ያስተዳድሩ ነበረ እና በእነዚህ ሁሉ ጊዜያቶች ሲዘምቱ አድዋ ሲዘመት እሳቸው ራሳቸው ወደ 3000 ጦር ይዘው ነው የዘመቱት።
አመሰግናለሁ። አድማጮቼ እንግዳዬን አቶ ግሩም መላኩን አመስግኜ ልሰናበት።
እንግዳውን እናመሰግናለን።
የስነ ግጥምና ስነ ጽሁፍ ለዛዎች ከሚሰሙበት ሰዓት ላይ ደርሰናል።
ገጣሚ ሰለሞን ሞገስ ነው እንግዳችን።
ዘለግ ባለው ከአመቱ ተሸላሚዎች ጋር ያደረግነው ቆይታ ሳቢያ የሰዓታችን ነገር ብዙም የሚያወላዳ ባይሆንም
ከአዲሱ የግጥም መድብሉ ስራዎች አንዳንዱን ለቅምሻ እንበል።
እንግዳችን ገጣሚ ሰለሞን ሞገስ ወደ ዝግጅት ክፍላችን እንኳን በደህና መጣ።
እንኳን ሰላም ቆያችሁን።
ሰለሞን፣ በቅርቡ አዲስ የስነ ግጥም መድብል ለንባብ አብቅተሃል። በ2015 በአዲስ አበባ ታተመ። በ2016 እንደገና መልሶ ሁለተኛ አትሙ ባለህበት ጀርመን ሀገር መታተሙን ያመለክታል። በርከት ያሉ የስነ ግጥም መድብሎች ለንባብ አብቅተሃል። የቀደመው እውነትን ስቀለዋት በ2001 ዓ.ም፣ ከፀሐይ በታች በ2004፣ ጽሞናና ጩኸት 2006፣ የተገለጡ አይኖች 2009፣ ይኸው ባሻሸብር በጀርመን የተሰኘው ደግሞ በ2015ና 16። በስደት ዓለም በስደት ህይወት ስነ ግጥም እንዴት ነው? ለስነ ግጥም የሚቀሰቅሱ ነገሮች ይበዛሉ? ይከብዳል? ምን ይመስላል?
ለስነ ጽሁፍ ይከብዳል። ምክንያቱም አገር ቤት እያለሁ እኔ አክቲቭ ነበርኩኝ በተለያየ የስነ ጽሁፍ ዝግጅቶች ላይ በኢትዮጵያ ደራሲያን ማህበርም ሆነ በሌሎች የግለሰብ የመጽሐፍ ምርቃቶች በስነ ጽሁፍ ዝግጅቶች ላይ ብዙ እንቅስቃሴ ውስጥ እሳተፋለሁ። እንደ አቅራቢም እንደ ታዳሚም ሆኜ ብዙ ሰዎች አገኛለሁ ልምዳቸውን የሚያካፍሉኝ ከወጣቶቹም ከአንጋፋዎቹም ደራሲዎች የማግኘት የማውራት መጽሐፎቹንም የማንበብ ብዙ እድል ይሰጣል የሀገር ቤቱ ህይወት። ወደዚህ ከመጣው በኋላ ግን ከባድ ነው። ምክንያቱም ራስን ለመቋቋም ወደ አዲሱ ባህል እና አኗኗር ለመቀላቀል አዲስ ህይወት ለመመስረት ብዙ ፈተናዎች ስላሉ ውጣ ውረዶች ስላሉ ከቋንቋው ጀምሮ ከባህሉ ጀምሮ ከመኖሪያ ሁኔታዎች አለመመቻቸት ጀምሮ ብዙ ፈተናዎች ስላሉ ከስነ ጽሁፍ ያርቃል፣ ከንባብ ያርቃል። የቋንቋውን ራሱ የማንበቡም አቅምም እየተዳከመ ቃላትን እንደ በፊቱ በሰፊው ስለማንጠቀምባቸው የመቀነስ ነገር ነው ያለው። ከረጅም ጊዜ በኋላ እንግዲህ ነው ይህንን መጽሐፍ የሞከርኩት። እንደ ጀማሪ ሆኜ ነው እንደገና የምነሳው። ለአንድ 5-6 ዓመታት በላይ አቁሜ ስለነበረ ጀማሪ ሆነ ነው ብዙ ልምምድ ስለሌለ እንደገና አንድ አዲስ ነው የሚጀምረው።
አንተ እንደሱ አድርጎ ይሰማህ እንጂ የግጥም መድብህን ላገላበጠ ያን የለመዱትን ለዛ ያላቸው በቀልዳቀልድም በቁም ነገርም ጠለቅ ያሉ የህይወት ጥያቄዎችን የሚያነሱ ግጥሞችህን የማየት እድል ያገኛል። ባሻሸብር በጀርመን፣ የባሻሸብር በአሜሪካ የመንግስቱ ለማ ለየት ያለ ታሪካዊ ግጥም እንዳነቃቃህ መነሻ እንደሆነ አንተም ታመላክታለህ፣ ርዕሱም ይጠቁማል። እስኪ በግጥም እያዋዛን እንጫወት። ምግቢያችን ላይ ኑዛዜ የተሰኘችውን ጠያቂ በቀልዳቀልድ ለዛ ከህልፈት ጋር የተገናኘን ድንገት በግሩም ግጥም ተርከኸዋል፣ እሱን ተመልክተናል። እስኪ አሁን ደግሞ ትላንትና ማታ የተሰኘችውን ግጥምህን አንብብልንና ጫወታችንን እንቀጥል።
ትላንትና ማታ ከሼክስፒር ጋራ ቡና እየተጠጣ ፑሽኪን ቦድካ ከፍቶ ጨዋታ እያመጣ ከበደ ሚካኤል ቅኔን እየፈቱ ጸጌ ሲሟገት ካብዬ መንግስቱ እኔም ተቀምጬ በመካከላቸው ታገልን ወንድዬን በውቄን ስሰማቸው ስሙን የዘነጋው ገጣሚም አብሯቸው አያሙሌ እንደ ዶፍ ቅኔው ሲያዘንብ ዮሐንስ አድማሱ ቃል ሲንድ ቃል ሲክብ ዮፍታሄ ንጉሴም ግዕዝ ሲያነበንብ ጋሽ ፈቃድ አዘዘ ምናቡን ሲያባብል አረጋሽ ቃላትን ስትቋጥር ስትፈትል ገሞራው ዘንድሮም አመፅ ሲያቀጣጥል ደበበ ጅብራንን ከፊቱ አስቀምጦ ወዲህ ክፍሌ አቦቸር ጎኔ ተመስጦ ከበደች ሩሚ ከመቅደስ ጀንበሩ ከለምን ሲሳይ ጋር ባንክሮ ሲያወሩ ገብሬና ሰይፉ ሳቅ እየፈጠሩ ግጥም ስትሞሸር በየገጥሙ አደሩ ቡናና ወግ ይዘው ከቦ ሲጫወቱ ጋሻ በራ ለማ ካያልነህ ሙላቱ ዓለም ፀሐይ ደግሞ ከጥግ ላይ ቆማ ናስቴር ግጥምና ዜማ ስታስማማ በዚህ ህልሜ መሃል ጥሞኝ የነበርኩት ከኑሮዬ ይልቅ እንቅልፌን ወደድኩት።
ከኑሮዬ ይልቅ እንቅልፌን ወደድኩት ግሩም ግጥም ነው። ወደኋላም ወደፊትም ከውጭውም ከሀገር ውስጥም ከአንተ ዘመንም ገጣሚዎች ታመጣለህ በምትተርክበት እና ትናንት ማታ በተገናኙበት ግጥም። ሰለሞን በአጋጣሚ የአምሃ አስፋውን ርዕሱ ተዘንግቶኛል፣ ኒው ኦርሊንስ የሚባል የዩናይት ስቴትስ ከተማ ውስጥ ኢትዮጵያውያን ገጣሚያን ያመሹበትን የግጥም ምሽት ከአጻጻፋቸው ጋር ከሄደበት ረጅም ጎዳና የነዳበትን ጨምሮ የሚተርክበታል የማየት እድል ገጥሞ ይሆን?
አይ ለመጀመሪያ ጊዜ ነው ካንተ የሰማሁት። እንደዚህ ቢሆን ኖሮ ምናልባት መነሻ ጠቅስ ነበር፣ ልክ እንደ ባሻሽብር በጀርመን ቅሴ ብዬ ጠቅስ ነበር። እንደዚህ አይነት አላነበኩኝም፣ አላየሁም።
ግጥማችሁ ለየቅል ነው፣ ራሱን የቻለ ነው። እሱ ግጥሞችን ያነሳ እና ጸጋዬ በራሱ መንገድ፣ ሰይፉ መታፈሪያ ደግሞ በራሳቸው መንገድ ሲሉት ያሳያል። እንደው እንደ ግጥም ለጨዋታ ማለት እንጂ አምሃ አስፋው ይላል አደነበው እና ሌሎች በርከት ያሉ መጽሐፎች ጻፈ ገጣሚና ደራሲ ነው፣ ታውቀዋለህ ብዬ ገምታለሁ። ሰለሞን ወደ አንተ ስራዎች እንመለስና ታሪኮች አሏቸው። አንዳንድ ጊዜ በግጥሞች ታሪክ ትነግረናለህ፣ ስለ ህይወት ጥያቄዎች ታነሳለህ። ቀደም ብዬ እንዳልኩት አጫጭሮቹም ረጃጅሞቹም ውስጥ እንዲሁ የሚመረምረውን የግጥምን ኃያል አቅም የሚያሳየው እናያለን። ለምሳሌ እንቆቅልሽ አለ በምትለው ምጥን ግጥም እላልሁኝ እንጂ እንዲያው ገባኝ ገባኝ እንኳንስ ያልገባኝ ገባኝ ያልገባኝ ያልገባኝ ሲገባኝ መቼ ገባኝ ገባኝ ትላለ። ስለ እውቀትና ነገሮች መረዳታችንን የምንወስድበትን መንገድ ራሱ ጥያቄ ውስጥ ከተዋለ። ትል እንኳን በሚለው ሌላ ግጥም እስቲ የቱ ይሆን የኛ መልካም ስራ ትል እንኳን እንዳቅሙ ምሽት ያበራ ስትል ተፈትናለ። አንዳንዶቹ ቀደም እንዳልኩት በታሪክም ገፍተው ብዙ ነገሮችን ያነሳሉ። እንደ ዘይቤ የምትመርጠው መንገድ አለ? ለግጥም የሚያነሳሱ ሁኔታዎች፣ ሐሳቦች፣ የሚኮረኩሩ ጭብጦች ምን ይሆኑ? ብዙ ጊዜ ተደጋግሞ የሚመጣ ነገር ካለ?
ብዙ ጊዜ ተደጋግሞ የሚመጣ ነገር የኔ ትዝብቶች ናቸው። ለምሳሌ የሆነ የሚገጥመኝ ነገር ትንሽን ነገር ሰው አሁን ወዲያው ሊረሳው የሚችለው ነገር እኔ ጋር አንዳንዴ ይቆያል። ሰው የሆነ ነገር ተናግሮ ወይም አድርጎ ካየሁኝ ለአንዳንዶች ያ ነገር በቀላሉ የሚረሳው ሊሆን ይችላል። እኔ ጋር ግን ጥሏቸው የሚያልፈው ነገር አለ ወይም የሚሰጠኝ ትርጓሜ አለ እና ለዛ ነው ለምሳሌ አሁን በቅርቡ እዚህ አፍሪካ ፌስቲቫል ነበር አንድ ከተማ ላይ። እዛ ሰው ሲደሰት ሲጨፍር ምን ሲል ደስታን ሰዎች ሲፈልጉ አይ ነበር እዛ ጋር በዳንስ ይሁን በሙዚቃ ይሁን በምናምን እንዴት ምንድን ነው የሚያደርጉት ስል ደስታን ነው እየፈለጉ አሉት። እና እውነትም የሰው ልጅ ደስታን ይፈልጋል እና ሁላችንም እንፈልጋለን። ብዙ ጊዜ ግን ደስታን ስንፈልጋት ይቺ ደስ ኃጢአት እግር ስር ሆና ትገኛለች። እና ለምንድን ነው የምትገኝ ግን ሳይሽ ስፈልግሽ ስልሽ ለምንድን ነው ኃጢአት ግን እንደዚህ አይነት ግጥም ጽፈት ያለው አሁን ሰሞኑን ማለት ነው። ደስታን እንፈልጋታለን ያቺ ደስታ ግን እኛን ለመጣሊው ለምን እንደሆነ ኃጢአት ጉያ ሰርቶ ወርቃለች። እና እንደዚህ ማያቸው ነገሮች የሚታዘባቸው ነገሮች ወደ ግጥም
ይኮረኩረዋል።
የራሴንም ህይወት እናሳዝነኝም አዎ እንደዛ ነው። መነሻዎች አብዛኞቹ የራሴ ህይወት ነጸብራቆች ወይም እይታዎች ናቸው።
ግሩም ግጥሞችህን የመጀመሪያውን መጽሐፍህን ነው ቀድሜ ያየሁት። እውነትን ስቀሏት በ2001 ዓ.ም የታተመ ግሩም ለዛ ያላቸው እንዳልኩት የህይወትንም ጥያቄ የሚጠይቁ በምታየውም በሚሆነውም ላይ የተለየ ትኩረት የሚስቡ ነገሮች እናያለን። እስኪ አንድ ግጥም ከዛ መድብልህ አንብብልንና ወደ ምድልሳችን እናምራ። ስንቅ የሚያቀብሉኝ እስረኞቹ ናቸው ይላል በዚህ ፕሮግራም ላይ። ምናልባት ከአንድ ጊዜ በላይ ልበለው በተደጋጋሚ ያነበብነው ይመስለኛል። የዚህ ፕሮግራም የራዲዮ መጽሔት ተከታታዮች የሚያውቋት ግጥም ናት። እስኪ ባንታ አንደበት ደግሞ እንስማት።
ይህም የተጻፈበት ያው በዛን ጊዜ በሀገራችን በነበረው መንፈስ ብዙ እንደዛ አይነት ስሜት ይሰማን ነበር። ያው በነበረው ስርዓት እስር ቤት እንጠይቅ ነበር። ጋዜጠኞችን ለነጻነት ለፍትህ ሲታገሉ የነበሩ እስር ቤት የወደቁ ወገኖቻችን ነበሩ እና ማነው የታሰረው ሲባል እውነት እነሱ ናቸው። እነሱ የልባቸውን ጽፈው የልባቸውን ተናግረው ተቃውመው እስር ቤት ናቸው። እኛ ግን በፍርሃት በተለያየ ነገርም ተሸብበን ውጪ ቆመናል። እናምንበትን ነገር ሳንናገር በውስጣችን ብቻ እያንጎራጎርን በሹክሹክታ እንትን እያለን እነዛ ሰዎች ነፃ ናቸው፣ የልባቸውን ተናግረዋል፣ ተቃውመዋል፣ ወጥቶ በአደባባይ ስለ ህዝብ መገፋት የሚል ስሜት ፈጠረብኝና የዘመኑን መንፈስ የያዘ ነበረ ስጽፈው። በእርግጥ አሁንም አገር ቤት ተመሳሳይ ነገር ነው ያለው እና ከዛ አኳያ የተጻፈ ነው። ርዕሱ ስንቅ የሚያቀብሉኝ እስረኞቹ ናቸው። እስረኛ ነኝ እኔ መብቱ የጎደለ ነጻ እርግብ ለመሆን ከቶም ያልታደለ በአጥር በጠመንጃ መዘብ ተጠብቄ በአንዲት ጠባብ ክፍል ምኞቴን አምቄ ታስሬ ኖራለሁ በመጽሐፍ ቅጠል ዓለምን እያየው። የለም ነጻ ሰው ነኝ እስረኛ አይደለሁም። ጭንቅና ሰቀቀን ከኔ ጋራ የሉም። እታሰር ይሆን ወይ ብዬ መሽ ልፈራ ታሰር ያለሁና ከራስ የእውነት ጋራ። የሚዳቋ ስጋት ጭንቅ የሞላባቸው የታሰሩትማ በደጅ ያሉ ናቸው። እኔ ነጻ ሰው ነኝ ያሻኝም ሰርቼ የልቤን አውርቼ ይኸው እዚህ አለው ነጻነት አግኝቼ። የታሰሩትማ በውጭ ያሉ ናቸው የልብን ለማውራት የልብን ለመስራት ወኔ ከዳቸው የሚደናበሩ በገዛ ጥላቸው። እኔ ነጻ ሰው ነኝ የታሰሩትማ ያልታሰሩት ናቸው።
ባሻሸብር በጀርመን ከተሰኘው አዲሱ የግጥም መድብሉ ጋር ብቅ ካለው ገጣሚ ሰለሞን ሞገስ ጋር የጀመርነው ወግ አድማጮች ለትውውቅና ለቅምሻ ያህል እንጂ ዘለግ ብለን ለመወያየት አልቻልንም። በሚቀጥለው ፕሮግራማችን ታዲያ ዋናው እንግዳችን ሆኖ ብቅ ይላል። አሁኑ እናመሰግናለን። እግዚአብሔር ይስጥልን።
የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጂት ታዬና
አሉላ ከበደ ነን።
ለአሁኑ በዚሁ ተሰናበትን።
ሰላም።